ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያ አዲስ የዲሞክራሲ ምዕራፍ እንደተከፈተ መታዘባቸውንና በዚህ የተቀሰቀሰውን የለውጥ ፍላጎት ለማርካት መንግስቱ ታላቅ ፈተና እንደሚሆን የመንግስታቱ ድርጅት የሰብአዊ መብት ልዑክ ዘይድ አል ሁሴን ለጠቅላይ ሚኒስትር አብይ አህመድ አስገነዘቡ።
የዲሞክራሲን ስርዓት ለመገንባት ረጅም ርቀት መሄድ ያስፈልጋል። የሰብአዊ መብት ያካብር ጉዳይ አንድ ወቅት ጉዳይ አይደለም። በዚህ በኩል በአዲስ አበባና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ የመሰነቅ ገጽታ እንዳለ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም የተናገሩት ነው። ዝርዝሩን ይዘናል።
በሌላኛው ዘገባ ጣና ሐይቅና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረምን ለማጥፋት የአማራ ክልል በውጭ ከሚኖሩ ኢትዮጵያውያን ጋር የፈጠረውን ትብብር የሚያስቃኝ ዘገባም አለ
እና ጣናን ለማዳን 1500 ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል።
በኢትዮጵያ የስደተኞች መጠለያ ጣቢያ የሚገኙ ሱዳናውያንን ህይወት በአንድ ስኒ ቡና ለመቀየር የሚሰራ አንድ የቀድሞ ስደተኛ ታሪክንም ይዘናል።
የ734 አንድ ስኒ ቡና የአሳ ማጥመጃ አንድ መረብ ይገዛል። መረቡ $1 ስለሚሸጥ
ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በመቀሌ ከተማ በተለያዩ ቀበሌዎች ቡናና ሻይ በመሸጥ የሚተዳደሩ ብዙ ሴቶች በመንገድ ላይ ቡናና ሻይ ሸጣችሁ በሚል ስራውን ማገድና መቅጣት መጀመሩን በማስመልከት በዚሁ በመቀሌ ከተማ ከከንቲባ ብርሃነ ጋር ተነጋግረዋል። እነዚህ በመንገድ ላይ ቡና የሚሸጡ በዩኒቨርሲቲ ትምህርት የተማሩ እንደሆኑ ገልጸው ምክትል ከንቲባው ይሄ ጊዜያዊ መፍትሄ ነው እንዳሏቸውና ወጣቶቹ ደግሞ ይህንን በተመለከተ ለአሜሪካ ድምፅ መግለጫ መስጠታቸውን የተመለከተ ዘገባ ይዘናል።
የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ እስካሁን ባለው ጊዜ ውስጥ ከሶስት ዓመታት በፊት ከኢራን ጋር ከተደረገው የኒውክሌር ስምምነት ለመውጣት የተወሰደ ውሳኔ የለም። ይሁንና ስምምነቱን ለማሻሻል የሚቻልበት መንገድ ካለ ለማየት ዋሽንግተን ከአውሮፓ አጋሮች ጋር እየሰራች ነው ብለዋል። በስምምነቱ ሊያቆየን የሚችል ያህል ይስተካከል አይስተካከል ወይም ደግሞ ፕሬዝዳንቱ ከስምምነት ለመውጣት ይወስኑና እንደሆነና እንዳልሆነ ግን አልታወቀም ሲሉ ማቲስ ዛሬ በሕግ መወሰኛ ምክር ቤት የወታደራዊ አገልግሎት ኮሚቴ ፊት ቀርበው ተናግረዋል።
በስተመጨረሻም የደቡብና ሰሜን ኮሪያ መሪዎች ነገ አርብ ለሚያደርጉት ታሪካዊ የሶስተኛ ዙር ጉባኤ ዝግጅት እየተጠናቀቀ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ማለዳ ላይ ፓን ሙንጆን በተባለው መንደር ላይ ያለውን የሁለቱን ሀገሮች የሚለየው ወታደራዊ የድንበር መስመርን ያልፋሉ። እንደ አውሮፓውያን ዘመን አቆጣጠር ከ1953 ዓ ም የኮሪያው ጦርነት የተኩስ አቁም ስምምነት የተደረገበት ታሪካዊ ቦታ ነው። የደቡብ ኮሪያው መሪ ሙንጃንኢን ወታደራዊ ክምችት በተጠናከረበት ከተኩስ ነጻ በሆነው በደቡብ ኮሪያ ቀጠና ላይ ሆነው የሰሜን ኮሪያው መሪ ይቀበላሉ ተብሏል። የሁለቱ ኮሪያዎች መሪዎች ተገናኝተው ሲነጋገሩ የነገው ሶስተኛው ቢሆንም ልዩ የሚያደርገው የሰሜን ኮሪያ መሪ የደቡብ ኮሪያን ምድር ሲረግጡ ለመጀመሪያ ጊዜ ስለሚሆን ነው። የሁለቱ ኮሪያዎች መሪዎች ከ11ና ከ18 ዓመታት በፊት ተገናኝተው የተነጋገሩት ሰሜን ኮሪያ ውስጥ ነበር። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በኢትዮጵያ አዲስ የዴሞክራሲ ምዕራፍ እንደተከፈተ መታዘባቸውንና በዚህ የተቀሰቀሰውን የለውጥ ፍላጎት ለማርካት መንግስቱ ታላቅ ፈተና እንደሚገጥመው ለጠቅላይ ሚኒስትር አብይ አህመድ መናገራቸውን የውጭ ጉዳይ ሚኒስቴር አስታወቀ። ኮሚሽነሩ በጉብኝታቸው ማብቂያ ባሰራጩት መግለጫ ይህንኑ የህዝብ ተስፋና ስጋት አስተጋብተዋል። በአስቸኳይ ሊወሰዱ ይገባሉ ያሏቸውን እርምጃዎችም ጠቁመዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ በሰጡት ጋዜጣዊ መግለጫ ትኩረታቸው ሰሞኑን በኢትዮጵያ የሥራ ጉብኝት ባደረጉት በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራድ አልሁሴን ላይ ነበረ። በአቶ መለስ አገላለጽ የኮሚሽነሩ ጉብኝት የተሳካ ነበረ። ዛይድ አልሁሴን ጠቅላይ ሚኒስትሩን ጨምሮ ጥቂት የማይባሉ የመንግሥቱን ባለሥልጣኖች አነጋግረዋል። በተለይ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ንግግር አንስተዋቸዋል ያሏቸውን ቁም ነገሮችን ለጋዜጠኞች አካፍለዋል።
ከኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያ ውስጥ አዲስ የዲሞክራሲ ምዕራፍ መጀመሩን ለመታዘብ ችያለሁ ብለዋል። የዲሞክራሲን ስርዓት ለመገንባት ረዥም ርቀት መሄድ ያስፈልጋል። የሰብአዊ መብት የአካባቢ ጉዳይ የአንድ ወቅት ጉዳይ አይደለም። በዚህ በኩል በአዲስ አበባና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ ስሜት የመሰነቅ ገጽታ እንዳለ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል።
ኮሚሽነሩ በጽሑፍ ያሰራጩት ጋዜጣዊ መግለጫ ወይንም የመገናኛ ብዙሃን መግለጫም ተመሳሳይ ነው። ዘይድ አልሁሴን የኢትዮጵያ መንግስት ለሁለተኛ ጊዜ ስላደረገላቸው ግብዣ አመስግነዋል። ይህ በብዙ መንግስታት የማይሰጥ እድል እንደሆነም አመልክተዋል። አለፍ ብለውም በኦሮሚያ ክልልና በአዲስ አበባ ያደረጓቸውን ውይይቶች አስታወሱ። ያነጋገሯቸው ሰዎች አዲሱ ጠቅላይ ሚኒስትር አብይ አህመድ ያደረጓቸው ንግግሮች ትልቅ ተስፋ እንዳሳደረባቸው እና መንግስታቸውም ይህን በተግባር ይፈጽማል ብለው እንደሚጠብቁ ኮሚሽነሩ አስታውቀዋል። ኮሚሽነሩ በመግለጫቸው በግልጽ እንዳሰፈሩት ይህ ለውጥ በሕዝቡ ልብ የፈጠረው የወደፊት ብሩህ ጊዜንና ተስፋን ብቻ አይደለም፣ ስጋትንም ጭምር ያረገዘ ነው። ስለሆነም ይላሉ አልሁሴን፣ በሕዝቡ ዘንድ ሊታረሙ ይገባቸዋል የሚባሉ ከፍተኛ የሰብአዊ መብቶች ጥሰት ተጠያቂ የሆኑ ሰዎች ጉዳይ የሚያመረቅዝ ቁስል መሆን የለበትም፣ ተጨባጭ እርምጃ መወሰድ አለበት ብለዋል። አቶ መለስ አለም ይህንን ሐሳብ በዚህ መንገድ ገልጸውታል።
ከዚህ አንጻር እንደ አንድ ትልቅ ተግዳሮት ሊሆን የሚችለው በህዝቡ ውስጥ ያለውን የመለወጥ ከፍተኛ ፍላጎት ለማሟላት መንግስት ግለቱን ጠብቆ መንቀሳቀስ እንዳለበት፣ አሁን የተጀመሩ ነገሮች ተጠናክረው መቀጠል እንዳለባቸው፣ ያለበትን ከባድ ኃላፊነት ለመወጣት በሚያደርገው እንቅስቃሴ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር የቴክኒክም ለተቋሞችም የአቅም ግንባታ ድጋፍ ለማድረግ ፍላጎት እንዳለው ገልጸዋል።
ኮሚሽነር አልሁሴን በዚህ የሥራ ጉብኝታቸው ከተለያዩ የህብረተሰቡ አካላትና አባላት ጋር ያደረጉትን ውይይት በመግለጫቸው ላይ ዘርዝረዋል። ከእነዚህም መካከል በቢሾፍቱ ከተማ ከመንግሥት ባለሥልጣናት ጋር ሆነው አባገዳዎች ያደረባቸውን ቅሬታ አላንዳች ፍርሃት ሲገልጹላቸው ታላቅ አድናቆት እንደተሰማቸው አልሸሸጉም። አባገዳዎቹ ባለፉት ጥቂት ዓመታት ሲካሄዱ በነበሩ የተቃውሞ ሰልፎች በመንግሥት የጸጥታ ኃይሎች በተወሰደው ያልተመጣጠነ የኃይል እርምጃ በጠፋው የሰው ሕይወት በእጅጉ እንዳዘኑ፣ ይህም ተጣርቶ ተጠያቂዎቹ ለሕግ እንዲቀርቡ እንደሚፈልጉም ኮሚሽነሩ አስታውሰዋል። እነዚህና ሌሎች ያነጋገሯቸው ሁሉ የአዲሱ ጠቅላይ ሚኒስትር ርዕይ ተጨባጭ እንዲሆን አብረው እንደሚሰሩም እንደገለጹላቸው አስታውቀዋል። ኮሚሽነሩ አክለውም ጽሕፈት ቤታቸው ከኢትዮጵያ የሰብአዊ መብት ኮሚሽን ጋር አብሮ ሲሠራ መቆየቱንም በመግለጫቸው አስታውሰዋል። በኮሚሽነሩ ቃል ይህ የኢትዮጵያ ሰብአዊ መብቶች ኮሚሽን ሙሉ በሙሉ ነጻ ይሆን ዘንድ ትልቅ ጥረት መደረግ እንዳለበት እናምናለን ሲሉ ነጻ አለመሆኑን ጠቁመዋል። ኮሚሽነር አልሁሴን ከውጭ ጉዳይ ሚኒስትሩ ከዶክተር ወርቅነህ ገበየሁ ጋር የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የምስራቅና የደቡብ አፍሪካ ሀገሮች ጽሕፈት ቤት በአዲስ አበባ እንዲከፈትም የመግባቢያ ስምምነት መፈረማቸውን አቶ መለስ አለም ገልጸዋል።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የምስራቅ አፍሪካ እና የደቡብ አፍሪካ ሀገሮች ጽሕፈት ቤት በአዲስ አበባ እንዲከፈት የመግባቢያ ስምምነት ተፈራርመናል። ይህ የመግባቢያ ስምምነት ከኢትዮጵያ አንጻር የቴክኒክ ድጋፎችን በመስጠት ላይ የሚያተኩር ይሆናል። 17 ሀገሮችን መሸፈን የሚችል በመሆኑ መዲናችን የተለያዩ የዓለም አቀፍ ድርጅቶች መቀመጫ እነቷን በድጋሚ ያረጋገጠ ውሳኔ ነው ብሎ ማለት ይቻላል።
አቶ መለስ አለም የሰጡትን መግለጫ ተከትሎ የተለያዩ ጥያቄዎች ከጋዜጠኞች ተነስተውላቸው ነበር። አንዱ ጥያቄ የዩኤስ አሜሪካ የውጭ ጉዳይ ሚኒስቴር በየዓመቱ የሚያወጣውን የየሀገሮች የሰብአዊ መብቶች አያያዝ ዘገባ የተመለከተ ነበር። በተለይም በኢትዮጵያ ላይ ዘገባው ከበድ ያለ ነቀፋ ያያዘ መሆኑን በማስታወስ የኢትዮጵያ መንግስት አቋም የጠየቀ ነበር። አቶ መለስ መልስ ሰጥተዋል።
2018 ነው ያለ ነው። ሪፖርቱ ስለ 2017 ነው። ከአንድ አመት በፊት ስለነበረ ወቅታዊ ሁኔታ ነው። አምናና ዘንድሮ ብዙ የተለወጡ ነገሮች አሉ። በእኛ በኩል ጠቃሚ የሚሆነው ወደፊት ማየት፣ ወደፊት ማሰብ። ቀደም ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር እንዳሉት ኢትዮጵያ ውስጥ የሰብአዊ መብት እንዲከበር፣ ዲሞክራሲ ስርዓቱ እንዲጎለበት፣ ፖለቲካ ምህዳሩ እንዲሰፋ እንደ መንግስትም እንደ ህዝብም አዲስ የተጀመረ ጥረት አለ። ጠቃሚው ነገር እሱ ነው። ወደፊት እናተኩራለን። በሁለቱ ሀገሮች መካከል ያለ ዘርፈ ብዙ ግንኙነት እንዲጠናከር በጋራ እንሰራለን።
ቃል አቀባዩ ለሌሎች ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን ነው የምናልፈው። ጣና ሐይቅንና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእምቦጭ ማጨጃ መሳሪያና የታጨደውን አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘዋዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉን መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩት የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዘን አነጋግረናቸዋል። ጽዮን ግርማ ናት ያነጋገረቻቸው።
እዚህ የመጣውበት ዋና ዓላማ እንግዲህ እንደሚታወቀው ጣና ሐይቅ በእምቦጭ አረም የተጠቀበት ሁኔታ ነው ያለው። ይህን ጣና ሐይቅ ለማዳን በርካታ ድርጅቶች ከጎናችን ቆመው ይሰራሉ። ከዚህ ውስጥ አንዱ ግሎባል ኮአሊሽን የሚባለው ነው እና ይሄ ግሎባል ኮአሊሽን በዚህ በአሜሪካን ሀገር በእምቦጭ አረም የተጠቁ ተመሳሳይ ሐይቆች ላይ ተገኝቼ ከነሱ ጋር ተሞክሮ እንደወስድ እዚህ ሐይቅ ላይ ምን አይነት ችግሮች እንደነበሩ፣ እንዴት እንደሚከላከሉት፣ የወደፊት አቅጣጫቸው ምን እንደሚመስል ከነሱ እዚህ አሜሪካን ሀገር ፍሎሪዳ ስቴት ከሚገኘው ሐይቅ ትልቅ ሐይቅ አላቸው ኦኮቼቤ የሚባል ሐይቅ የጣናን ግማሽ የሚያክል እና እዛ ላይ ከፍተኛ የሆነ የእምቦጭ አረም ነው ያለው እና
ጣና ይበልጠዋል ማለት ነው። የጣናን ግማሽ
ጣና ከኦኮቼቤ ከሁለት እጥፍ በላይ ነው። እና ምን አይነት ስራዎች እንደሚሰሩ ተሞክሮ ወስደን ይሄን እንደ መነሻ እንደ ቤንችማርክ አድርገን ለመሄድ ነው። ሌላው ደግሞ እግረ መንገዴን ግሎባል ኮአሊሽን ከዋሽንግተን ዲሲ አካባቢ ከህብረተሰቡ የሰበሰበው ገንዘብ አለ እና ማሽን ይገዛል። ምን አይነት ማሽን ነው መገዛት ያለበት፣ ከጣና ሐይቅ ኮንቴክስት አንጻር ምን መምሰል አለበት የሚለውን በጋራ ለመነጋገር እንደዚሁም ደግሞ የግሎባል ኮአሊሽን የቴክኒካል ኮሚቴው ሳይንቲፊክ ቲሙ ጋር ቀጣይ በጣና ሐይቅ ላይ ስለምንሰራቸው ልዩ ልዩ ተግባራት ተርሞፍ ሪፈረንስ የማውጣት ስራ፣ በቀጣይም ደግሞ ይህን ሳይንቲፊክ ስራ እንዴት እናጠናክር፣ ሌሎችም አቻ ማህበራት እንዴት አድርገው በግሎባል ኮአሊሽን ይደገፉ። ምክንያቱም የኛ በውጭ ግሎባል ኮአሊሽንን ሜሞራንደም ኦፍ አንደርስታንድ ከኛ ጋር ተፈራርሞ የኛ ፓርትነር ነው። ስለዚህ ሌሎች ድርጅቶችም ከግሎባል ኮአሊሽን እንዴት በቴክኒክ ይደገፉ በሚሉ ጉዳዮች ለመነጋገር ነው የመጣሁት ማለት ነው።
ምን ያህል ስኬታማ ነበር ይሄ ንግግሮት?
በእኔ እይታ ስኬቱን የምንለካው በኋላ ጣና ሐይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል። እስካሁን እኛ ጣና ላይ የምንሄድበት አካሄድ ትክክል መሆን አለመሆኑን እዚህ ካለው ጋር ማወዳደር የምንችልበትን እድል አግኝተናል እና አዳዲስ ኤክስፔሪያንሶችን አይተናል። በዛ አንጻር እውቀቱን በማግኘት በኩል ስኬታማ ነን። ማሽኑን በሚገዛ ጊዜ ከዚህ በፊት ጣና ሐይቅ ላይ ከገባው ማሽን ተሞክሮ ወስደን ምን ምን ኮምፖነንቶች መካተት እንዳለባቸው በጋራ ባደረግነው ከግሎባል ኮአሊሽን ጋር ተግባብተናል እና በዚህ አንጻር ውጤታማ ነን። ውጤታማ የሆነ ማሽን ነው የተገዛው። እዚህ ያለው እኔ ነው እኔን አማክረው ግዢ የፈጸሙት ማለት ነው። እና በዚያ አቋያ ውጤታማ ነን።
ምን ልምድስ ቀሰሙ? ጣና ካለበት ሁኔታ አንጻር ጠቃሚስ ነበር?
ጥሩ ኤክስፒሪየንስ ነው ያገኘሁት እኔ በበኩሌ። ይሄ ሌክ ኦኮቼቤ የሚባል እኔ ብቻ ሳይሆን ያየሁት ከግሎባል ኮአሊሽን ያሉ የቴክኒካል ባለሙያዎች አብረን በጋራ ባለንበት ነው። እና እስካሁን ጣና ላይ ያልሞከርናቸው አዳዲስ ስራዎች ሀይቁ ላይ እንዳሉ የሚሰሩ ስራዎች አይተናል። እነሱንም ቀጣይ የግሎባል ኮአሊሽን ቀጣይ አጀንዳ ሆነው እንዲቀመጡ አስቀምጠናል።
ከዚህ ልምዳችሁ ስታዩ እዚህ ያለው ሀይቅ እንቦጩ ምን ያህል ጎርቶታል? እየሄዱበት ያለው መላስ ይለያያል? እናንተ ከያዛችሁት ጋር እንዴት መዘናችሁት?
ጅምራችን ጥሩ ነው። የመካኒካል ማስወገድ ዘዴን እኛ እንጠቀማለን። ጥንዛዎች እያራባን ነው፣ ገና ይቀረናል። ነገር ግን እዚህ ያየነው ትልቁ የሚጠቀሙበት ሌክ ኦኮቼቤ ላይ የሚጠቀሙበት ኬሚካል ነው የሚጠቀሙት። ዳይኳት የሚባልና ቱ ፎርዲ የሚባሉ ኬሚካሎች አሉ። በጣም ፈጣን የሆኑ ኤርቦት የሚባሉ ጀልባዎች አሉ። እዛ ጋ የተገጠመ የኬሚካል መርጫ መሳሪያ አለ እና እሱም በመርጨት ያስወግዳሉ። ይሄን አሁን እኛ እስካሁን ድረስ ጣና ላይ ኬሚካል መርጨት የለብንም የሚል አስተሳሰብ ነበር ያለን። አሁን ግን ኮንሲደር ማድረግ እንዳለብን አይተናል።
ኬሚካሉ የአሳ እርባታውን አይጎዳው?
እነዚህ ኬሚካሎች የሚመረጡ ኬሚካሎች ቀለል ያሉና በቀላሉ ቶሎ እንቦጩ ላይ አደጋ አድርሰው የሚከስሙ አይነት ኬሚካሎች ናቸው። ረጅም ጊዜ የሚቆዩ ሳይሆኑ እንቦጩ ቅጠሉ ላይ አርፈው ቅጠሉን አሳርረው በቀላሉ የሚመክኑ አይነት ኬሚካሎች ናቸው እና የኬሚካል አይነት መምረጥ ይጠይቀናል። ነገር ግን እዚህ ሌክ ኦኮቼቤ ላይ በትልቅ ነገር የሚንቀሳቀሱበት ኬሚካል መጠቀምን ነው። ከዛ ውጪ ጥንዚዛዎችን በሰፊው አራብተው ይጠቀማሉ። ወደፊት እኛም ጥንዛ ማራባቱ ላይ አጥብቀን መቀጠል እንዳለብን ትልቅ ትምህርት ወስደናል። ሌላው ደግሞ እንቦጩ እንደፈለገ እንዳይስፋፋ የሚያግዱ ቡም የሚባሉ የሚቀመጡ ስትራክቸሮች አሉ እና እነዛን መገደቢያ ናቸው። ያንን አልፎ እንቦጩ ወደ መስፋፋት አይሄድም እና እነዚህንም እንደሚያስፈልግ አይተናል። ሌላው ትልቁ የተማርነው ትምህርት እንቦጭን ለማጥፋት ከላይ የሚመጣውን ውሃ አክሞ ወደ ሀይቁ የሚገባበትን ሁኔታ ነው ያየ ነው እና እኛም ላይ ቅድም ከርብ ጉማራ መገጭ የሚመጡ ወንዞች ንጹህ ውሃ ብቻ ይዘው ወደ ሀይቁ የሚመጡበትን መንገድ ሰፊ የተፋሰስ ልማት ስራ መስራት አለብን ያልኩት ለዛ ነው። እና ጣናን ለማዳን 1500 ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል። ኮቼቤ ላይ ከ1976 በፈረንጆች አቆጣጠር ጀምሮ እንቦጭ መከላከል ስራ እየተሰራ ነው ያለው እና ቋሚ መስሪያ ቤት ነው ያለው። ያን ያክል ዓመትም ሰርተው 100% አላጠፉትም፣ ግን ጉዳት በማያደርስበት ደረጃ ተቆጣጥረውታል። እና ይህን ተሞክሮ ነው ከግሎባል ኮአሊሽን ጋር ሆነን የቀሰምነው። አሁን ይህን ይዘን በስትራቴጂክ ዶኪመንታችን አስገብተን በቀጣይ መስራት አለብን። ይህን ለመስራት ግን ወደፊትም ከፍተኛ ሪሶርስ ያስፈልገናል። አሁን ብዙ ሰው እንዲረዳልን የምንፈልገው እንቦጭን ለማጥፋት ማሽን መግዛት ብቻ አይደለም። ማሽን መግዛት የአንድ ጊዜ ስራ ነው። ከማሽን መግዛት ባለፈ የመሬት አጠቃቀሙን ማስተካከል፣ የተፋሰስ ልማት ስራ መስራት፣ ውሃ አዘል መሬቶችን እንዲያገግሙ ማድረግ፣ ወደ ሀይቁ የሚገባው ፍሳሽ ቆሻሻ በስርዓት እንዲሰራ ማድረግ፣ የአርሶ አደሩ ንቃተ ህሊና ማዳበር፣ የክትትል ድጋፍ ስርዓት መዘርጋት፣ የኮሚኒኬሽን ሲስተም መዘርጋት፣ እነዚህ ሁሉ በጣም በርካታ በቢሊየን የሚቆጠር ሀብት የሚፈልጉ ስራዎች ናቸው እና ይህንን ተሞክሮ ነው አሁን እዚህ አሜሪካን ሀገር የወሰድኩት። እግረ መንገዴንም የተለያዩ ማህበራት በጣና ሀይቅ ላይ እየሰሩ ያሉ ካናዳ የሚገኙ ማህበራት አሉ፣ ሲያትል የሚገኙ ማህበራት አሉ። ከእነሱም ጋር የራዲዮ ኮንፈረንስ አድርገን ማሽኑን በአስቸኳይ እንዴት ገዝተው መላክ እንዳለባቸው፣ የኢትዮጵያ መንግስት ደግሞ ማሽኑን ተቀብሎ ከቀረጥ ነጻ የሚገቡበት ሁኔታ እንዴት እንደምናመቻች የጋራ መግባባት አድርገናል።
እንግዲህ ዓለም አቀፍ ጥምረት ለጣና ደህንነት የተሰኘውን ግብረሰናይ ድርጅት ጨምሮ በአጠቃላይ በውጭ የሚኖሩ ኢትዮጵያውያን እንቦጩን ለማጥፋት እያደረጉት ያለው ርብርብ ምን ይመስላል?
በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእንቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሐይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት። ይሄ ተቋም ግን ግሎባል ኮአሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮአሊሽን ላይ ያሉ ሰዎች አመራሮች በአብዛኛው የአካባቢ ጥበቃ ሙያ፣ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሐይቅ ድረስ መጥተው እንቦጩ በተጨባጭ ምን እንደሚመስል አሁን ያለበትን ደረጃ እንቦጩ ሊወገድ የሚችልበትንም ሐሳብ እዛው ቦታው ላይ መጥተው አይተው ከኛ ጋር እየሰሩ ያሉ ድርጅቶች ናቸው። እስካሁን ድረስ ባለው 3 ከፍተኛ ባለሙያዎች መጥተው ከኛ ጋራ አብረው እየሰሩ ነው ያሉት። የጣና ሐይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶክመንት እያዘጋጀን ነው። የዛ ስትራቴጂክ ዶክመንት ዋና አጋር አካላት ሆነው እየሰሩ ነው ያሉትና በተለይ ግሎባል ኮአሊሽን ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን ምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያወጡትን ከነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝተው ወደ አገር ቤት ልኳል። ምናልባት በዚህ 2-3 ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል። አሁን ሰሞኑን እኔ እዚህ ስላለሁ ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበው ማሽን 2ኛ ማሽን ገዝቷል እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእንቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከኛ ጋር ተመካክረን ማሽኑን ኦሬዲ ክፍያ ተፈጽሟል እና ከዚህ አኳያ የግሎባል ኮአሊሽን ሚና እጅግ በጣም የጎላ ነው።
የምትከታተሉት ጋቢና ቪኦኤ ነው። ወደ መጨረሻው ዝግጅታችን አልፈናል። በቀን በአንድ ስኒ ቡና መጀመር ቀንን ለአብዛኛው ሰዎች የተለመደ ነው። አንድ ስኒ ቡና ከዚህም የበለጠ ማድረግ ችሏል። የሱዳን ተወላጁ ማንያን ከር የጠፉት ልጆች በሚል ቅጽል ስያሜ ይጠሩ የነበሩት ስደተኞች መካከል አንዱ ነው። ዘ ሎስት ቦይስ በዩናይትድ ስቴትስ ዜግነትን አግኝቶ መኖር ከጀመረ በኋላ እሱን መሰል በኢትዮጵያ የስደተኞች ጣቢያ የሚገኙ ሱዳናውያን ስደተኞችን የወደፊት ሕይወት የተሻለ ለማድረግ ጥረት በማድረግ ላይ ይገኛል። እርዳታው ቡናም በመቸርቸር በሚገኘው ገቢ የተመሰረተ ነው። የቪኦኤ ዘጋቢያችን ጁን ሶ 734 ቡና የተሰኘውን ድርጅት መስራችና ስራ አስኪያጅ ወጣት አነጋግራለች። መስታወት አረጋው ዝርዝሩን ይዛለች።
ከዋሽንግተን ዲሲ ትንሽ ወጣ ብሎ በሚገኘው የቡና ማዘጋጃ ቤት ማንያን ከር 734 ቡና ብሎ የሰየመውን ቡና ይፈጫል፣ ያሽጋል፣ ለደንበኞቹም ይልካል። የቡናውን ንግድ ባለፈው ዓመት የጀመረበት አንዱና ዋነኛው ዓላማ ለስደተኞች እርዳታ የሚውል ገንዘብ ለማሰባሰብ ነበር።
734
ማለት በጋምቤላ ኢትዮጵያ የስደተኞች ማቆያ ጣቢያ የመለያ ቁጥር ነው። በመላው መጠለያዎች ውስጥ 250,000 የሚሆኑ ስደተኞች ይኖራሉ። በየቀኑ ከባድ ፈተናዎችን እንዴት እንደሚያልፉ ጠንቅቄ ያውቃለሁ።
ለሱዳን አዋሳኝ በሆነችው በኢትዮጵያ ጋምቤላ ክልል ከር ለ13 ዓመታት ኖሯል። የ3 ዓመት ልጅ ሳለ ነው የጠፉት ልጆች በሚል ስያሜ ከሚታወቁት 20,000 ህጻናት ጋር ወደ ኢትዮጵያ ተሰደዱት። እነዚህ ህጻናት በሱዳን በነበረው የእርስ በርስ ጦርነት ሳቢያ ወላጆቻቸውን ያጡና ከቀያቸው የተፈናቀሉ ናቸው።
When I was 3 years old, my village was attacked.
የ3 ዓመት ልጅ ሳለሁ መንደሬ በጦርነት ታመሰ። በሰሜኑ መንግስት መንደራችን ጋየ። ራሳችንን ለማዳን ሮጠን ከቤተሰቦቻችን የተለያየ ነው። ከከባድ የግር ጉዞ በኋላ ኢትዮጵያ ደረስን። እናም ስደተኞች ሆነን በመንገድ ብዙ ህጻናት ህይወታቸውን አጥተዋል።
ከቀያቸው ለሱዳን አዋሳኝ ከሆነችው ጋምቤላ ኢትዮጵያ ለመድረስ 1600 ኪሎ ሜትር ርቀት መጓዝ ነበረባቸው። ከር እንደሚለው ለሱና ለኩዮቹ ህጻናት በስደተኞች ማቆያ ጣቢያ ውስጥ መኖር በጣም አስፈሪ ነበር።
You fear every day because you think you're going to die too. You seek to die from hunger.
በየለቱ በፍርሃት ውስጥ ነው የምትኖረው። ምክንያቱም መንገድ ላይ እንደቀሩት ህጻናት እሞት ይሆን የሚል ፍርሃት ያድርብሃል ማለቴ ነው። በስደተኛ ማቆያ ጣቢያው ህጻናት በረሃብ ሲሞቱ ታያለ። ምክንያቱም በቂ ምግብ የለም። በኮሌራ በሽታ ምክንያት ህጻናት ሲሞቱ ታያለ። በተለያዩ በሽታዎች ህጻናት ሲሞቱ ትመለከታለ። ህጻናት ከስደተኛ ጣቢያው ጠፍተው ሲሄዱም ታያለ። የተሻለ መኖሪያ ፍለጋ። ነገር ግን መንገድ ላይ ባጭር ተቀጭተው ይቀራሉ።
በ16 ዓመቱ ከር ወደ ዩናይትድ ስቴትስ የመምጣት እድሉን አገኘ። ያለ ወላጆቻቸው ወደ ዩናይትድ ስቴትስ እንዲመጡ እድሉን ካገኙት ህጻናት ስደተኞች መካከል አንዱም ሆነ። ህይወቱ ከቀድሞ በእጅጉ የተሻለ ቢሆንም በካምፕ ውስጥ ጥሏቸው የመጣውን እሱን መሰል ስደተኛ ህጻናትን ግን መርሳት አልቻለም። በዩናይትድ ስቴትስ ሪችመንድ ቨርጂኒያ ኮሌጅ ህግን በማጥናት ላይ ያለ ስደተኞችን በተመለከተ የሚንቀሳቀስ ቡድን መሰረተ። የሰብአዊ ስራውንም ጀመረ። የእርዳታ ቡድኑ ከሱዳን የተፈናቀሉ ስደተኞችን መልሶ በማቋቋም ስራ ላይ ነው በሰፊው የተሰማራው።
We want to focus on aid free, meaning you want to give them a tool to help themselves. That's why we give
ከተረጅነት ነጻ እንዲሆኑ ማለትም በስራ ተሰማርተው ራሳቸውን የሚያቋቁሙበትን ቁሳቁስ እንሰጣቸዋለን። ለምሳሌ ያሳ ማጥመጃ መረብ እንሰጣቸው፣ ከኩሬ አሳ አጥመደው መመገብ ይችላሉ ማለት ነው። ህብረተሰቡ በአንድነት የሚጠቀምበት የእርሻ ቦታ ስናዘጋጅ የሚመገቡትን ምግብ ራሳቸው አምርተው እንዲመገቡ እናደርጋለን። የውሃ ማቆሪያዎችን ስንቆፍር ህብረተሰቡ ውሃ በማግኘቱ የራሱን የጓሮ አትክልት በመትከል ለመመገብ ይበቃል ማለት ነው። ሲተርፋቸው ለሽያጭ የሚያቀርቡም ይኖራሉ እና 200,000 ስደተኞች ነጋዴዎች ይሆናሉ ማለት ነው።
ማን ያንግ ድረገጽን በመጠቀም ለተለያዩ ዝግጅቶችና ለቡና ቸርቻሪዎች ቡናን ይሸጣል። ሜጋን መርፊ የቡና መሸጫ ሱቅ ባለቤት ናት።
ተጠቃሚዎቹ ይወዱታል። በተለይ እቅድና ዓላማውን ሲረዱ በፍጥነት ነው ደንበኝነታቸው የሚጨምረው። ቡና ደግሞ በብዙዎች የሚወደድ ነው። ስለዚህ ተጠቃሚውም ሆነ ሻጩ ደስተኛ ነው የሚሆኑት። 734 ቡናን በየጊዜው ገዝቶ የሚያጣጥም ሰው የእርዳታው አንዱ አካል ሆነዋል ማለት ነው።
A cup of 734 coffee can buy This cup can buy one fish.
የ734 አንድ ስኒ ቡና ያሳ ማጥመጃ አንድ መረብ ይገዛል። መረቡ $1 ስለሚሸጥ የትምርት ቁሳቁስ ለምንረዳቸው ተማሪዎች እስክርቢቶዎች ይገዛል። ስለዚህ 734 ቡና ማለት በስደተኛ ማቆያ ጣቢያ ያሉት ስደተኞችን ማቋቋሚያ ማለት ነው።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው።
ያው Facebook @ቪኦኤአማሪክ ላይ በትዊተርም እንደዚሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ አመሸነው ነው መስታወት አራጋውና
ሄኖክ ሰማግዜር ነን። ጉዟችሁ የሰመረ ይሁን እያልንሰናበታለን። በዝግጅታችንን በቴክኒክ ሲመራልን የቆየው ሞክቢል ያበረው ነው። ወደ ኤሌ ያመራ ነው። ይመች ሞክቢል፣ መልካም ጉዞ። እኛም እንግዲህ በዚሁ እንሰናበት።
አዎ እንሰናበት። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ